ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ማስረጃለን ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነግ የተባለ ደን የሰማው ድርጅት ነው።
ከአማራ ክልል የተላከ ዘገባ አለን። አስቴር ምስጋናው ወደ ኋላ ዘገባ ታቀርብልናለች።
በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
የህወሓት የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ናቸው እኚህኛው ደግሞ የሰማችኋቸው። በሌላ በኩል የአሜሪካ ኤምባሲ በጎንደር አካባቢ ተኩስ ይሰማል በሚል የደህንነት ማሳሰቢያ አውጥቷል። በአብይ ርዕስ ዘገባዎችን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል አስታውቋል። ክልሉ ማምሻውን ባወጣው መግለጫ በሰሞኑ በክልሉ ውስጥ ከተፈጠረው የሽብር ተግባር ጀርባ በሰላም ወዳዱ የአማራና የቅማንት ማኅበረሰብ ላይ የተለየ ግጭት ኖሮ ሳይሆን ሕዝባችንን እንደ መዥገር ተጣብቀው ሲመጡት የኖሩና የሁከት ነጋዴ የሆኑ የጥፋት ኃይሎች በተቀናጀ መልኩ ኢትዮጵያን ለማፍረስ አማራውን በልዩ ልዩ መልኩ ማዳከም በሚል በሚከተሉት የአሮጌ ዘመን ቆሞ ቀሮች ዕቅድ መሆኑ በግልጽ ሁሉም ሊያውቀው ይገባል ሲል ከሷል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ጠቁሟል። ከትግራይ ክልልም ያገኘነው ምላሽ አለ። ዘገባዎቹን በአብይ ርዕስ ይዘን እንመለሳለን።
ዩናይትድ ስቴትስ በ28 ዓመታት ለመጀመሪያ ጊዜ ሶማሊያ ውስጥ ኤምባሲ ከፈተች። ዛሬ የተከፈተው አዲስ ኤምባሲ ሞቅዲሾ በሚገኘው ዓለም አቀፍ አይሮፕላን ማረፊያ ምድር ላይ ይገኛል። የቀድሞው የዩናይትድ ስቴትስ ኤምባሲ የተዘጋው እንደ አውሮፓ አቆጣጠር በ1991 ዓ.ም ሶማሊያ ውስጥ የእርስ በርስ ጦርነት ይካሄድ በነበረበት ወቅት ነው። አዲሱ ኤምባሲ ያወጣው መግለጫ ሞቅዲሾ ውስጥ መልሶ የኤምባሲ ማቋቋም ተግባር የቀጠለው የዩናይትድ ስቴትስና የሶማሊያ ግንኙነት ተጨማሪ እርምጃ መራመዱን ያሳያል ይላል። በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ያማማቶ የኤምባሲው መልሶ መቋቋም ሶማሊያ ከቅርብ ዓመታት ወዲህ ያሳየችውን መሻሻል በጉልህ የሚያንጸባርቅ ታሪካዊ ቀን ነው ሲሉ ገልጸውታል። ኤምባሲው ትብብርን ያጠናክራል፣ የዩናይትድ ስቴትስን ስትራቴጂያዊ ጥቅም ያራምዳል፣ የጸጥታ ደህንነታችንን፣ የፖለቲካ የኢኮኖሚ ልማት ግብንና ዓላማን ይረዳል ሲሉ አምባሳደሩ አክለዋል። ዩናይትድ ስቴትስ ካለፈው ታህሳስ ወር አንስቶ ሞቅዲሾ ውስጥ ዲፕሎማሲያዊ ሚስዮን ነበራት።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ አርሴላ ሙለር ከትናንት ወዲያ ሰኞና ማክሰኞ ኤርትራ ውስጥ ፍሬያማ ጉብኝት አካሂደዋል ሲል የኤርትራ የማስታወቂያ ሚኒስቴር መግለጫ ገልጿል። ሙለር በጉብኝታቸው ወቅት ከጤና ጥበቃ ሚኒስትር አሚና ኑር ሁሴን፣ ከእርሻ ሚኒስትር አርፋን በርሃና ከሌሎችም ባለሥልጣኖች ጋር ተገናኝተው መነጋገራቸውን ጠቁሟል። በስብሰባው ወቅት የኤርትራ መንግሥት ከተባበሩት መንግሥታት ድርጅት ጋር በመተባበር ስለሚያከናወናቸው መርሃ ግብሮችም ሐሳብ ተለዋውጠዋል። ለወደፊት ስለሚያደርገው የልማት ትብብርም ተነጋግረዋል ይላል የኤርትራ የማስታወቂያ ሚኒስቴር ያወጣው መግለጫ።
ሶስት ከፍተኛ ተደማጭነት ያላቸው የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ሊቃነ መናብርት ፓምፖዮ በፕሬዝደንቱ ላይ ክስ ለመክፈት ይቻል እንደሆነ ከሚደረገው ምርመራ ጋር ትስስር ያላቸው ይመስላል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፖዮ ፕሬዝደንት ትራምፕ ከዩክሬን አቻቸው ጋር በስልክ ሲነጋገሩ እዛው እንደነበሩ አምነው ተቀብለዋል። ፕሬዝዳንቱ በስልክ በተነጋገሩበት ወቅት ያሉት ነገር የክስ ምርመራ እንዳስከፈተባቸው የሚታወቅ ነው። የውጭ ጉዳይ ሚኒስትሩ ዛሬ ሮማ ሆነው ባካሄዱት ጋዜጣዊ ጉባኤ በስልኩ ንግግር ወቅት እዛው ነበርኩ ብለዋል። በፕሬዝደንት ትራምፕ እና በዩክሬን ርዕሰ ብሔር ቮሎዲሚር ዘለንስኪ መካከል ስለተደረገው የስልክ ንግግር ግን አልገለጹም። በያዝነው ሳምንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ግን ስለ ስልክ ጥሪው የሚያውቁት ነገር ካለ አድበስብሰው ነበር ያለፉት። ስለ ጉዳዩ ያወጣው አንድ ተቆርቋሪ ዜጋ መሆኑ ሲዘገብ ቆይቷል። በስልክ ጥሪው ወቅት ፕሬዝደንት ትራምፕ ዩክሬን በዲሞክራቱ ተወዳዳሪያቸው ጆ ባይደን ላይ ምርመራ እንድታካሄድ በመጠየቅ በመጪው ዓመት በሚካሄደው ምርጫ ላይ የውጭ ጣልቃ ገብነት እንዲኖር መጠየቃቸው አሳስቦኛል የሚል ስሞታ ማቅረቡ ተዘግቧል። ፕሬዝደንት ትራምፕ ግን በስልክ ንግግሩ ወቅት ያጠፋሁት ነገር የለም ማለቱን ቀጥለዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን እንዲከሰሱ የሚፈልጉ አንዳንድ ወገኖች ክህደትና ለብሔራዊ ደህንነት አደጋ የሚሏቸውን ውንጀላዎች እየተለዋወጡ ናቸው። ተንታኞች እንዲህ አይነቱ መካሰስ በሀገሪቱ ሲቪልና የፖለቲካ ሁኔታ ላይ ሊስተካከል የማይችል ጉዳት ሊያደርሳል እያሉ እያስጠነቀቁ ናቸው።
ሰሜን ኮሪያ ዛሬ የተኮሰችው ሚሳይል ከሰርጓጅ መርከብ ሊመጥቅ በሚችል መንገድ የተቀየሰ ይመስላል ተብሏል። ይህም በሀገሪቱ የመሳሪያ ፕሮግራም ላይ የተንጸባረቀ ወሳኝ እድገት ነው ተብሏል። ከጥቂት ቀናት በኋላ ከዩናይትድ ስቴትስ ጋር ለማካሄድ በታቀደው የኒውክሌር መሳሪያ ንግግር ላይ ያተኮረ አብይ ትንኮሳ ተደርጎም ተገምቷል። የደቡብ ኮሪያ ወታደራዊ ኃይል እንደሚለው ሰሜን ኮሪያ ቡኮንኮንሶንግ በተባለው የሰርጓጅ መርከብ አይነት የሚምዘገዘግ ቦሊስቲክ ሚሳይል ሳይፈተሽ አልቀረም። ሚሳይሉን ዛሬ ማለዳ ላይ የተኮሰችው ካንግዋን ክፍለ ሀገር ውስጥ ዋንሳን በተባለች የጠረፍ ከተማ አጠገብ ካለው ባህር መሆኑን ወታደራዊ ኃይል ጠቁሟል።
ሰሜን ኮሪያ ከዩናይትድ ስቴትስ ጋር በመጪው ቅዳሜ በኒውክሌር ጉዳይ ላይ ለመነጋገር እንደተስማማች አንድ የፒዮንግያንግ ዲፕሎማት በመንግስት ሚዲያ ተናግረዋል። ሁለቱ ሀገሮች ስለ ኒውክሌር ጉዳይ የሚያካሂዱት ንግግር እንዲሳካ ከተፈለገ አቋማቸውን ከኒውክሌር መሳሪያ ነጻ በመሆኑ ሂደትና በአገላለጹ ላይ የጋራ ግንዛቤ ሊኖራቸው ይችላል በሚል ማስተካከል ይኖርባቸዋል ይላሉ ጠበብት። ሁለቱም ወገኖች ግትርነቱን ትተው ቢለሳለሱና አዲስ ዘዴ ቢፈጥሩ፣ ለምሳሌ ሰሜን ኮሪያ ዩናይትድ ስቴትስ አዲስ አቀማመር ይዛ ትመጣለች ብላ ካሰበች ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው የኮሪያ ጠቢብ ስካት ስናደር ተናግረዋል። ይህም ሲባል በሁለቱም ወገኖች መካከል ያለውን ክፍተት ማጥበብ ቀላል አይሆንም ብለዋል።
በመጨረሻም ሆንግ ኮንግ ውስጥ ዛሬ በመቶዎች የሚቆጠሩ ሰዎች ትላንት በተካሄደው ግጭት የታከለበት ጸረ ቻይና ሰልፍ ላይ በፖሊሶች በተገደለው ተማሪ ትምህርት ቤት አካባቢ ተሰባስበው አስበውት ውለዋል። የ18 ዓመት ዕድሜው ተማሪ አንዱን ፖሊስ በብረት ብትር ለመምታት ሲሞክር ፖሊሱ በቅርበት ሆኖ ልጁን ደረቱ ላይ ሲተኩስበት አንድ የቪዲዮ ምስል ያሳያል። ሆንግ ኮንግ ውስጥ ባለፈው ሰኔ ወር የተቃውሞ ሰልፍ ከተጀመረበት ጊዜ አንስቶ ፖሊሶች ተኩስ ሲከፍቱ ለመጀመሪያ ጊዜ ነው ተብሏል። የሆንግ ኮንግ ፖሊስ ኃላፊ ስቲቭን ሎ ፖሊሱ ተኩስ የከፈተው ለሕይወቱ ስለሰጋ በመሆኑ አግባብ አለው ብለዋል። የተቃውሞ ሰልፈኞቹ በፖሊሶች ላይ ቤት የተሰራ የቤንዚን ቦምብ ወርውረዋል። ዋና ዋና የከተማይቱ ክፍሎችም እሳት አጋይተዋል። ፖሊሶች ደግሞ እምባ አስመጪ ጋዝ ተኩሰዋል። የውሃ ግፊትም ተጠቅመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 21 2012 ዓመተ ምህረት ምሽት ፕሮግራም ነው።
በኦሮሚያ ክልል በጋራ ለመስራት የሚያስችላቸውን ስምምነት ከተፈራረሙ ድርጅቶች አንዱ የኦሮሞ ፌዴራሊስት ኮንግረስ ነው።
ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ ፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን አነጋግረናል። በምሽቱ ዘገባ ይዘናል።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የአማራ ብሔራዊ ክልላዊ መንግሥት በወቅታዊ ጉዳዮች ላይ ማምሻውን መግለጫ ሰጥቷል። ባለፉት ቀናት በጎንደር ከተማና በአካባቢዋ ተከስቶ በነበረው የሰላም መደፍረስ የጸጥታው ሁኔታ ወደ ነበረበት መመለሱን የአማራ ክልል ፖሊስ ኮሚሽነርና እማኝነን ያሉም ለአሜሪካ ድምፅ ገልጸዋል። ችግሩ ተከስቶ እንደነበር ያወሱት የክልሉ መንግሥት እንዲሁም የከተማው አስተዳደርና ነዋሪዎች ዛሬ ግን አካባቢው ወደ ቀድሞ ሰላሙ መመለሱን ነው ያመለከቱት። ከአሜሪካ ኤምባሲ ዛሬ ለዜጎቹ የአሜሪካ ኤምባሲ ለዜጎቹ ዛሬ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምፅ፣ የመንገድ መዘጋት፣ የንብረት ውድመት መኖሩን የሚያመለክቱ ሪፖርቶች እንዳሉ ጠቁመዋል። የአማራ ክልል ባለሥልጣኖች ለአሜሪካ ድምፅ በሰጧቸው አስተያየቶች ሰሞኑንና ከዚያም በፊት በተከሰቱ ግጭቶች የህወሓት እጅ አለበት ሲሉ ይከሳሉ። አስቴር ምስጋናው ባህር ዳር ላይ ተጨማሪ ይዛለች።
የአማራ ክልል ፖሊስ ኮሚሽነር እንዳስታወቁት በጎንደርና አካባቢዋ የተከሰተው ግጭትና ለመረጋጋት በጭልጋ ወረዳ ከነበረው ሁኔታ ጋር የተገናኘ ነው። ኮሚሽነር አበራዳሙ ዛሬ ለአሜሪካ ድምፅ እንዳብራሩት የሁለቱ ግጭቶች መነሻ ተመሳሳይ ነው።
ተላላኪውና ከራሪው ቡድን በሚፈጥረው ጸረ ህዝብና ጸረ ሰላማዊ እንቅስቃሴ የተጎዱ ወገኖች አሉ፣ ከግራም ከቀኝም። እና እነዛ የተጎዱባቸው ቤተሰቦች በሚያነሷቸው አንዳንድ ብስጭት የተፈጠሩ አሁን እንዳሸዋ ዙም አካባቢ የተወሰነ ግጭት ነበረ። እሱ ወዲያው የጸጥታ ኃይላችን ተቆጣጥሮታል። አሁን እዛ አካባቢ ሰላም ነው። ከተማውን ይህን ያህል የጸጥታ ስጋትና አደጋ ውስጥ የሚከት ነገር አይደለም። ያው እንደምታውቀው እዚህ አካባቢ ላይ የግርግር መፍጠር ስለሚያስፈልግ ሌላም ኃይል የትህነግ የሚያቀናጀው የፕሮፓጋንዳ ኃይልም ስላለ ክልሉን ወይም ይሄን ጎንደር ከተማን ያለውን ታሪካዊ ቱሪስት መስህብነት ለማበላሸት በተለይ ከመስቀል በዓል ጋር አያይዞ ነው የጀመረው። ይህንን ማህበረሰባችን ሊረዳ ይገባል እና የሚወራውና መሬት ላይ ያለው ፈጽሞ የተለያየ ነው። ትናንትና ከውጭ ትናንትና ከውጭ ዜጎች ጋር ነበር አንድ ቦታ አብረን ነበር። ሰላም ነው። እሱም እንደልባቸው ነው የሚዝናኑት የነበረው። ጠይቀውናል፣ እኛንም እንዴት ነው ብለው። ምክንያቱም ከየሀገሮቻቸው ስልክ እየተደወለ አሁን ለምሳሌ የሆኑ አሜሪካኖችን አግኝተናል ትናንትና እና በሰላም እየተጫወቱ እየተዝናኑ ነው የነበረው። ስለዚህ የሚወራውና ሚዲያ ላይ መሬት ላይ ያለው እውነታ ፈጽሞ የተለያየ ነው። ይህንን መልእክት ለማህበረሰባችን ማድረስ እንፈልጋለን።
በአሁኑ ወቅት እርስዎ ጎንደር ከተማ ውስጥ ነው ያሉት?
አዎ፣ ጎንደር ከተማ ውስጥ ነው። ከተማው ሰላም ነው። አሸባሪ ቡድን በወሰደው እርምጃ አንድ የኛ ልዩ ኃይል አባል የነባሩ ልዩ ኃይል አመራር ተናግሮ ነበር። እሱ ቀብሮ ሲመለሱ እዛ አካባቢ የተወሰነ ነገር ነበረ። እሱም ወረድ አሁን ሰራዊታችን በቁጥጥር ስር ውሎታል። ሰላም ነው ያለው።
በአሁኑ ሰዓት በጎንደር ከተማ የተረጋጋ ሰላም መኖሩን አንዳንድ የጎንደር ከተማ ነዋሪዎች ይናገራሉ።
ብርሃኑ ምን እባላለሁ። ጎንደር ከተማ አህድ አካባቢ ይመኛል። ጎንደር ዛሬ ሰላም ነች። የጸጥታው ሁኔታ ወደ ነበረበት ተመልሷል። ሁሉም የንግድ ድርጅቶች፣ ሱቆች ተከፍተዋል። በአጠቃላይ ዛሬ ጎንደር ተረጋግታለች። ተኩስ ድምፅ የሚሰማ የነበረው ወደዚህ ቁጥቋም አካባቢ እና የከተማው ዙ አካባቢ ባሉ አዘን ጀምሮ ባሉ የከተማው አካባቢዎች ነበረ ተኩስ ድምፅ የነበረው። ጥሩ ያልሆነ ድባብ ነበር በአጠቃላይ ጎንደር ይህን ለስስቀ አሁን ሰላሙ ተረጋግቷል። ወደ ነበረበት ሁኔታ ተመልሷል።
ስሜ ማለፈ ባደሰ ባላለው ከአበበ ወረዳ ወደ ስናካይ ዙሪያ ጎንደር ዙሪያ አካባቢ ላይ በተለይ እነዚህ ከልዩ ኃይልና በኛ አቅም አንዳንድ ሻካ ያሉት ተቃውሞ ስለሆነ ጎንደር ከተማው ሰላም ነው። ሰላም ይስጣል ማለት
ከሰሞኑስ ጎንደር ከተማው እንቅስቃሴው ምን ይመስል ነበር?
ትናንት አውዛልፎ ሱቆች በስጋት ለመዝጋት እና እንቅስቃሴ ለነበረው ዛሬ ደስም በአብዛኛው ወደ መደበኛ እንቅስቃሴ
ከሰሞኑ ግጭት ተከሰተባቸው በተባሉ አካባቢዎች ባሉ የቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ። ለዚህ ማሳያ ደግሞ የታጠቁት ትጥቅና አልባሳት አመላካች ነው ሲሉ የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር ከሰሞኑ ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸው ነበር።
ከኋላ ኃይል መኖሩን ማረጋገጫችን ምን መሰለ? አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለ፣ መትረየስ አለ፣ ሬንጀር ተሰፍቶለት ነው የሚመጣው። ከየት እንደት ጨርቃጨርቆ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም። ይሄን ኃይል ኬንያ ልትደግፈው አትችልም፣ ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል።
የአማራ ክልል ፖሊስ ኮሚሽነር በበኩላቸው ከግጭቱ ጀርባ አለ ያሉትን አካል በስም እስከ መጥቀስ ይሄዳል።
እነዚህ ሰዎች ሰልጥነው የሚመጡት ከጎረቤት ክልል ትርነግ የሚባል ድርጅት ነው እያሰለጠነ የሚልካቸው። ይሄ በቂ ማስረጃ አለን። ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትርነግ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጦ የአማራን የፖሊስ ኃይልና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነት የተባለ ደን የሰማው ድርጅት ነው።
ይህ በእንዲህ እንዳለ የአሜሪካ ኤምባሲ ዛሬ ለዜጎቹ ባወጣው የደህንነት ማሳሰቢያ በጎንደር ከተማና በዙሪያዋ የተኩስ ድምጽ፣ የመንገድ መዘጋትና የንብረት ውድመት መኖሩን የሚያመለክት ሪፖርቶች እንዳሉ ጠቁሟል። ዜጎቹ ለጊዜው ወደ አካባቢው እንዳይጓዙ አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁኝ አስቴር። አስቴር ምስጋናው መስመር ላይ ነች ያለችው። የክልሉ መንግስት በወቅታዊ ጉዳዮች ላይ ያለውን መግለጫ አውጥቷል ማምሻውን። አስቴር እንደምን አመሸሽ?
እንደምን አመሸሽ ሰለሞን።
እስቲ አንዳንድ ነገሮችን ግልጽ ለማድረግ ያህል ትህነግ እያሉ ነው ሲናገሩ የነበረው ቀደም ሲል ያነጋገርሻቸው ያቀረብሻቸው ባለስልጣናትና ማንን ለማለት ነው ትህነግ የሚሉት?
እንግዲህ ያው ኮሚሽነሩ እንደተናገሩት ትህነግ ወይም ደግሞ ህወሀት እያለ ነው እየገለጿቸው የነበረው እና
እሺ፣ አመሰግናለሁ።
ከጎረቤት ክልልም እና ህወሀት እያሉ ስለሆነ እንግዲህ የህወሀት
እሺ፣ አመሰግናለሁ። እሺ አስቴር፣ እስቲ ወደ ዛሬው መግለጫ እንለፍ። አስቴር፣ ምንድን ነው የዛሬው መግለጫ ይዘት? እስቲ አጠር አድርገሽ ንገሪን።
እሺ፣ አመሰግናለሁ ሰለሞን። የመግለጫው ፍሬ ሀሳብ ሰሞኑን በአማራ ክልል በልዩ ኃይሎችና ፖሊስ ሰርጎ ገብ እያለ በጠራቸው ኃይሎች መካከል እንግዲህ የተፈጠረ ግጭትን መነሻ በማድረግ ነው። ግጭቱ እንግዲህ በአማራና በቅማንት ህዝቦች መካከል ሳይሆን አማራን በማዳከም ኢትዮጵያን ማፍረስ የሚል ዓላማ ይዘው የሚንቀሳቀሱ የጥፋት ኃይሎች ሴራ ነው ሲል ነው የገለጸው። በመግለጫው የጥፋት ኃይሎች ተብለው የተገለጹት አካላት እቅዳቸውን ለማሳካት የጦር መሳሪያ በማስታጠቅ በፋይናንስ በመደገፍና ሆን ተብሎ ለጥፋት በተከፈቱ የሀገር ውስጥ ሚዲያዎች አማካኝነት የአማራን ህዝብ አንድ እንዳይሆን የማድረግ ስራ እንዲሁም በአማራና በቅማንት ህዝብ ተጀምሮ በመላው ህዝብ ዘንድ የሚቀጣጠል አጀንዳ ይዘው እየተንቀሳቀሱ ነው የሚለው። ከዚህ በተጨማሪ ደግሞ የአማራን ህዝብ መንግስት ስም በማጠልሸት የሀሰት ትርክቶችን በመንዛት የአማራን ውስጣዊ አንድነት እንዳይኖር እየሰሩ መሆኑንም ነው መግለጫው ያተተው። እንግዲህ ይህ ጥረታቸው በአማራ ህዝብና በጸጥታ መዋቅሩ እየከሸፈ እንዳለ ነው መግለጫው የገለጸው እና የመግለጫው ፍሬ ሀሳብ ይሄ ነው።
አስቴር፣ በዚህ መግለጫ ላይ ግን ቀደም ሲል የፖሊስ ኮሚሽነሩ አበራ አዳሙ እንደገለጹት ህወሀትንም ሆነ የጎረቤት ክልል ያሉትን የትግራይን ክልል አይጠቅስም በስም እውነት ነው?
አይጠቅስም። ያው የጥፋት ኃይሎች እያለ ነው መግለጫው ላይ የሚናገረው።
ምንድን ነው ለመሆኑ ይሄ መግለጫ የሚያስተላልፈው ጥሪ?
እንግዲህ ያው መግለጫው በመጨረሻ ጥሪ አቅርቧል። በሀገራችን በጽንፈኛ ሚዲያዎች ላይ የፌዴራል መንግስት ህግና ስርዓቱን ተከትሎ እርምጃ እንዲወስድ ነው አንዱ። ሁለተኛው ደግሞ የክልሉ ህዝብ በአንድነት በመቆም ራሱን እንዲከላከል በተለይ ደግሞ በአማራና በቅማንት ህዝቦች መካከል ያለውን በጋራ እንዲቆሙ የአማራና የቅማንት ህዝብ በጋራ እንዲቆሙ ነው። እነዚህ የጥፋት ኃይሎችን ሴራ በመገንዘብ ሌላው ደግሞ መላው የሀገራችን ህዝቦች አማራን በማዳከም ኢትዮጵያን የማፍረስ ዓላማ ያለውን ኃይል ተረድተው ከጎናችን እንዲቆሙ የሚል ጥሪ ነው ያቀረቡት። ከዛ ውጭ በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችንና ሲቪክ ማህበራትን ከጎኑ እንዲቆም ነው በመግለጫው ጥሪ የቀረበው።
አመሰግናለሁኝ አስቴር፣ ደህና እምሽ።
አመሰግናለሁ ሰለሞን፣ ደህና እምሽ።
መልካም። የትግራይ ክልል ትግራይ ውስጥ መቀሌ የሚገኘው ሪፖርተራችን ሙሉጌታ አጽባሃ ባለሥልጣናቱን አነጋግሯል። የህወሀት የሥራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ ቀደም ሲል የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የተናገሩትን ፓርቲያቸው አለመፈጸሙን ተናግረው ይህንን ኮሚሽነሩ ጭምር ያውቃሉ ብለዋል አቶ ጌታቸው። የአማራ ክልል የጸጥታ አካላት በሰላማዊ ሕፃናትና ሴቶች ጥቃት ለማድረስ በሚያደርጉት እንቅስቃሴ ከተጠቂዎች መልስ ሲሰጣቸው ሁሌም የሚናገሩት ነው ሲሉም ክሱን መልሰዋል። አቶ ጌታቸው ረዳ የቅማንትን ሕዝብ ሕጋዊ ጥያቄ እንደግፋለንም ብለዋል። ሙሉጌታ አጽባህ ተጨማሪ አለው።
የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ በቅርቡ ለአሜሪካ ድምፅ በሰጡት ቃል በክልሉ ሰሜን ጎንደር አካባቢ በተፈጠረው ግጭት የሰው ሕይወት ማለፉና የቆሰሉም እንዳሉ ንብረትም መውደሙም መናገራቸው ይታወሳል። ከግጭቱ ጀርባ ህወሓት አለ ያሉት ኮሚሽነሩ ችግር እየፈጠሩ የሚገኙት ህወሓት ያሰለጠናቸው ታጣቂዎች ናቸው ብለዋል። በዚህ ጉዳይ ያነጋገርናቸው የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም ፓርቲያቸው በግጭቱ እጁ የለበትም ብለዋል። ህወሓት እጅ እንደሌለ ፖሊስ ኮሚሽነሩም ያውቃሉ ሲሉ ገልጸዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። የተለመደ ነገር አለ። አሁን በተለይ አሁን ባሉት አንዳንድ የአማራ ክልል የጸጥታ ኃላፊዎች ዘንድ ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ ተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። አንዳንዴ ስም መጥራት ይጀምራሉ። ያው ሶስተኛ ወገን የሚሉት ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
በግጭቱ ህወሓት ያሰለጠናቸውን ታጣቂዎች በህዝቡ መሀል እየገቡ እንደሚረብሹ መረጃ እንዳላቸው ኮሚሽነር አበረ አዳሙ መናገራቸውን በተመለከተ አቶ ጌታቸው ሲመልሱ በጉዳይ ላይ የህወሓት እጅ እንደለ ማስረጃ ማቅረብ አይችሉም፣ ምክንያቱም ስለሌለ ሲሉ መልስ ሰጥተዋል።
ካሁን በፊት የነበሩት የጸጥታ ኃላፊዎች በተለያዩ መድረኮችም ላይ ከአማራ ክልል ባለስልጣናት በዚህ ጋር በተያያዘ የሚቀርበው ማስረጃ ራሱ ክሱ ነው። የአማራ ክልል አንዳንድ የስራ ኃላፊዎች ተደጋጋሚ ያቀረቡትን ክስ ራሱን እንደ ማስረጃ የማቅረብ ከፍተኛ አባዜ ነው ያለባቸው። ስለዚህ አሁን ባለን መረጃ ማስረጃ የላቸውም የምለው ማስረጃ ማግኘት ከባድ ስለሆነ ሳይሆን እነሱ የሚሉት ማስረጃ ስለሌለ ነው።
የቅማንት ህዝብ ጥያቄ ፖለቲካዊ ውሳኔ በመስጠት ሊመለስ እንደሚገባ እንደሚያምኑ የተናገሩት አቶ ጌታቸው የክልሉና የፌዴራል መንግስት ትኩረት ሰጥተው ሊመልሱት ይገባል ብለዋል።
ዋናው ነገር የቅማንትን ህዝብ ጥያቄ ያነሳው የቅማንት ህዝብ ነው። ኢንፋክት መመለስ አለበት ተብሎ በተደጋጋሚ በአማራ ክልል ምክር ቤትም በፌዴሬሽን ምክር ቤትም ትኩረት ሰጥቶት ሲሰራ የነበረ ይህን ጥያቄ በወጉ መልሶ የቅማንትን ህዝብ ራስን በራስ የማስተዳደር መብት ማረጋገጥ አንድ ነገር ነው። ይሄ ፖለቲካዊ መፍትሄ ነው። ማንም ጤነኛ ሰው ሊያስበው የሚገባ ፖለቲካዊ መፍትሄ ነው። አሊያ ግን የቅማንትን ህዝብ ጥያቄ በአንድ ወይም በሌላ መልኩ ህጻናትና ሴቶችን በመደብደብ በመግደል ሽፍታ በማሰማራት እመልሳለሁ ብለህ ስትንቀሳቀስና ያ እየተበደለ ያለው የተጠቃ ያለው ህዝብ ራሱን ለመከላከል ብሎ እንቅስቃሴ ሲያደርግ አይ ራሱን መከላከል አይችልም እኮ ነበር የገሌ ድጋፍ ባይኖረው ኖሮ የሚል አንደኛ ራሱን እንትኑን አስበህ በጣም አሳፋሪ ነው። ሰው ባይደግፋቸው ኖሮ እኮ እንጨርሳቸው ነበር የሚል ነገር ነው የሚመስለው። ና እኔ እውነት ለመናገር እንደ ፓርቲ የፓርቲ አቋም አሁንም ቢሆን በክልሉና በፌዴራል መንግስት የተሰጠው ትኩረት ተሰጥቶት መፈታት አለበት የሚል ነው። እኔ በግሌ እንደማስበው የዚህን ህዝብ ጥያቄ ሽፍቶች በዚህ ህዝብ ላይ እያደረሱት ያሉትን ግፍ ለማስቆም የሚያስችል ፌዴራል መንግስትም የአማራ ክልል መንግስትም ህጋዊ ማለት ነው ከሽፍቶች ተጽዕኖ ነጻ የሆነው መንግስትም ሌሎች ክልሎችም ተባብረው ይህንን ማስቆም የሚችሉበት ስራ ቢሰራ ትክክል የሚል እምነት አለ። ከዚህ ውጭ አሁን የምትላቸው ሰዎች ድሮኑም ሽፍቶች ያሰማሩና የሽፍቶቹ እንቅስቃሴ ሲከሽፍ አይ የሽፍቶቹ እንቅስቃሴ ከሸፈው እንቅስቃሴውን የአማራ ህዝብ ስለማይደግፈው ነው ከማለት ይልቅ ሌላ ጭራቅ በመሳል ሌላ ሶስተኛ ወገን ተበዳዮቹን ምስኪኖቹን ስላገዘ የሽፍቶቹ እንቅስቃሴ ከሸፈ የሚሉና ስለዚህ በዚህ ደረጃ መልስ ለመስጠት መገደዱ ምራፍ ያሳዘነኛል።
በማስከተልም አቶ ጌታቸው የቅማንት ማህበረሰብ ጥያቄ ህጋዊ ጥያቄ በመሆኑ እንደግፈዋለን ብለዋል።
የቅማንትን ህጋዊ ጥያቄ መደገፍ ሞራላዊ ግዴታችን ነው፣ ምንም ጥያቄ የለውም። ግን በዛ ደረጃ ማለመንቀሳቀሳችን ያሳፍረኛል። በአደባባይ ወጥተን ይህን ነገር ማወገዝ አለመቻላችን እስካሁን በጣም ያሳፍረኛል። እርግጥ በተለያዩ መድረኮች፣ የኢህአዴግ መድረኮች፣ የመንግስት መድረኮች ላይ ይህን ጥያቄ ቢመለከት ለማንሳት ሞክረናል። በቅማንት ህዝብ ላይ ጭፍጨፋ የፈጸሙ ወንጀለኞች በቁጥጥር ስር እንዲውሉ ጥያቄዎችን ለማንሳት ሞክረናል። ግን በዚህ ደረጃ ነገሮች እየተባባሱ ሲመጡ በፌዴራል መንግስትም ይሁን ገዢው ፓርቲም ውስጥ ባለን ወክልና ላይ ተመስርተን የተወሰነ ነገር በአደባባይ ማለት አልመቻላችን ያሳዝነኛል እንጂ ቅማንት ተወላጆች ለሚደርስባቸው ጥቃት ራሳቸውን ለመከላከል የሚያደርጓቸው ትንንሽ እንቅስቃሴዎች አለማገዝ ነው እንደውም የሚያሳፍረው።
በቅማንት ማህበረሰብ ላይ የሚደርስ ጥቃት ሁሉም ክልሎች ሊያወግዙት ይገባል በማለትም አቶ ጌታቸው ረዳ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ባህር ዳር ላይ አስቴር ምስጋናውን፣ መቀሌ ላይ ሙሉጌታ አጽባሃን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
በትግራይ ክልል አሲምባ ዲሞክራሲያዊ ፓርቲ የተባለ ተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ ተመዝግቧል ተብሏል። ዓለም ፍስሐ ከፓርቲው መስራቾች አንዱን ዶክተር አስገደሙን አነጋግሮ ዘገባ ልኳል።
በቅርብ የተመሰረተው አሲምባ ዲሞክራሲያዊ ፓርቲ ብሔራዊ የምርጫ ቦርድ የሚጠይቀውን የመጀመሪያ መመዘኛ ማልተው በፖለቲካዊ እንቅስቃሴ መግባታቸው የድርጅቱ አስተባባሪ አቶ ዶሪ አስገደም ገልጸዋል። አሲምባ ዲሞክራሲያዊ ፓርቲ የተለያዩ ዓላማዎችን አንግቦ መደራጀቱን አቶ ዶሪ ገልጸው ዋነኛው ትኩረት ግን የድንበር ጉዳይ እየተመለከተ ነው ይላሉ።
አንደኛ ዓላማ አድርገን የተነሳ ነው የድንበር ጉዳይ ነው። ድንበር ጉዳይ በሁለት ክፍለን ማየት እንችላለን። አንደኛው ከኤርትራ ጋር ያለን የድንበር ጉዳይ ሲሆን፣ ሁለተኛ ደግሞ ከክልሎች ጋር እርስ በርስ ከትግራይ ከአማራ ያለው የድንበር ጉዳይም አለ። ስለዚህ ኢትዮጵያና የኤርትራ ድንበር ጉዳይ ብዙ ዓመታትን እያወዛገበ የቆየ ጉዳይ ነው። ሁለቱም ህዝቦች በተለይ በድንበር አካባቢ የሚኖሩት ህዝቦች በዚህ ሳቢያ ስጋት ውስጥ ይገኛሉ ማለት ነው እና ይህንን ጉዳይ ይወደግ ይፈተዋል ብለን ስናስብ ነበር። አሁን ስናየው ግን የሚፈታው ሆኖ አልታየንም። ይህንን ችግር ለመፍታት ዋነኛ መፍትሄ ነው ብለን እኛ የምናስበው ሁለቱ ህዝቦች በተለይ በድንበር አካባቢ የሚገኙ ህዝቦች የራሳቸው የሆነ የጋራ እሴቶች፣ ድምግልና ብዙ ዓመት ሲሸማገሉና አንድ ላይ የቆዩ ወንድማማች ህዝቦች ስለሆኑ ራሳቸው መፍታት ይችላሉ። ግን ይህንን አካሄድ በኢህወደግ እየተደገፈ አይደለም። ስለዚህ እኛ ህዝቡን አሳትፈን የድንበር ጉዳይ በሰላም የሚፈታበትን መንገድ ፓርቲያችን ይቀይሳል፣ ያስፈጽማል፣ ይደራደራል፣ የሚያስፈልጉ ነገሮች ሁሉ ያደርጋል ብለን እንደ አንዱ ዓላማ አድርገን ተነስተናል።
አቶ ዶሪ የአሲምባ ዲሞክራሲያዊ ፓርቲ የመልካም አስተዳደር ችግሮችን ለመፍታት የመሰረተ ልማት ዝርጋታ ፍትሐዊነትን ለማረጋገጥ የፖለቲካ ምህዳር ለማስፋት የትምህርት ጥራትና ፖሊሲ ለማሻሻል ስራ አጥነትን ለማስወገድና ሌሎችም ዓላማዎች አንግቦ እንደተመሰረተ ይናገራሉ። የአሲምባ ዲሞክራሲያዊ ፓርቲ አስተባባሪ አቶ ዶሪ አስገዶም በትግራይ ካሉ ተፋካካሪ ፓርቲዎች ጋር ያላቸው ልዩነት ሲያብራሩ በተለይ ከህወሓት ከርዕዮተ ዓለም ጀምሮ ልዩነት እንዳላቸው ይናገራሉ።
ብዙ ፓርቲዎች ትግራይ ውስጥ ካሉት አሁን ወደ 6 እንሆናለን። የሁሉም አንድነትና ልዩነት በደንብ አላወቅንም። ግን አትሊስት ከህወሓት ጋር ከመሪው ድርጅት ጋር ያለን ልዩነትና አንድነት ያው በፌዴራሊዝም ዙሪያ አንድ ነን። እኛ ፌዴራሊዝም እንደግፋለን፣ ህወሓትም ይደግፋል። ከዚህ ውጪ በመንግስት በሚመለከት ደግሞ ኢትዮጵያ ህገ መንግስት የሁሉም ህጎች የበላይ ህግ ነው ብሎ ያምናል ህወሓት፣ እኛም በዛ እናምናለን። ግን የተወሰኑ ማሻሻሎች በህገ መንግስቱ እንደሚያስፈልጉ እናምናለን ማለት እንደ አሲምባ ዲሞክራሲያዊ ፓርቲ። ከዚህ ውጪ ውሃት አብዮታዊ ዲሞክራሲን ይከተላል። እኛ ግን ሶሻል ዲሞክራሲን ማለት የድሃ ህብረተሰብና ሀብታም ህብረተሰብ መካከል ያለው ልዩነት በደንብ አጋናዝቦ የሚሄድ በተለይ ለድሃ ትኩረት አድርጎ የሚሄድ ሪዮታ ዓለም ስለሆነ ሶሻል ዲሞክራሲን እንከተላለን። በዚህ ከህወሓት ጋር እንለያለን።
ከዚህ በተጨማሪ ህወሓት የህዝብ ድምፅ ለመስማት ቁርጠኝነት የለውም፣ እኛ የምናስቀድመው የህዝብን ድምፅ መስማትና መተግበር ነው ብለዋል አቶ ዶሪ። አቶ ዶሪ በመጨረሻ በዚህ ዓመት ምርጫ የሚካሄድ ከሆነ በቂ ዝግጅት እያደረግን ነው፣ አገሪቱ ያለችበት ሁኔታ ስታይ ግን አስቸጋሪ ነው ይላሉ።
ምርጫው ያው በህገ መንግስቱ እንደተደነገገው ያው በየአምስት ዓመቱ ይካሄዳል ይላል። እሱ ህገ መንግስቱ ያስቀመጠውን ነገር እኛ እንደግፈዋለን፣ እናምናለን። ምናልባት አሁን በሀገራችን ያለው ሁኔታ ምርጫ ለማካሄድ የሚያስችል የተረጋጋ ሁኔታና ዝግጅት አለ ወይ ብትለኝ፣ እስካሁን ድረስ የምናየው አካሄድ የተረጋጋ ሰላምና ዝግጅት አለ ብዬ አላምን። ዞሮ ዞሮ ግን አሁን ያለውን ሂደት ተቀይሮ ምርጫው ይካሄድ ተብሎ ከተወሰነ እኛ ምርጫውን ለመሳተፍ ዝግጁ ነን።
አቶ ዶሪ በህገ መንግስት የተቀመጠውን የምርጫ ጊዜ ግንቦት መሆኑን ይታወቃል፣ የሚደረግ ዝግጅት ግን አይታየኝም ብለዋል። ለአሜሪካ ድምጽ ሬዲዮ አለም ፍስሃ ነኝ ከመቀለ።
አመሰግናለሁ አለም ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ታንዛኒያ ውስጥ የተጠለሉትን በብዙ ሺዎች የሚቆጠሩ የብሩንዲ የፖለቲካ ስደተኞች መንግሥት በግዳጅ እንዳይመልሳቸው የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር እየተማጸነ ነው። ሕይወታቸው አደጋ ላይ ይወድቃል ብሎ እንደሚሰጋም ዩኤንኤችሲአር ገልጿል። የኮሚሽነሩ ጠቅላይ ጽሕፈት ቤት ከሚገኝባት ጄኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች።
የታንዛኒያ መንግስት በሀገሩ የተጠለሉትን ብሩንዲያውያን ስደተኞች ከነገ ሐሙስ ጀምሮ ወደ ሀገራቸው ለመመለስ መዘጋጀቱን ዘገባዎች እየጠቆሙ ናቸው። ይህ የሚሆነውም ሁለቱ ሀገሮች ባለፈው ነሐሴ ወር በተፈራረሙት ስምምነት መሰረት እንደሆነ ተመልክቷል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ግን ጉዳዩን በስጋት እየተከታተለ ነው። የዩኤንኤችሲአር ቃል አቀባይ ባባር ባሎች ለቪኦኤ በሰጡት ቃል ታንዛኒያና ቡሩንዲ ጭቆናና መሳደድን ሸሽተው አገር ጥለው የወጡትን ስደተኞች አስገድደው እንደማይመልሱ ተስፋ እናደርጋለን ብለዋል።
Many refugees and asylum seekers who have even recently arrived in Tanzania.
ብዙዎቹ ስደተኞችና ጥገኝነት ጠያቂዎች በቅርብ ጊዜ ታንዛኒያ የደረሱትም ጭምር መሳደዱን የሰብአዊ መብት ጥሰቶቹን ሸሽተን ነው ወደ ታንዛኒያ የገባ ነው ብለዋል። ስለዚህ ታንዛኒያ ስደተኞቹን በግዴታ ወደ አገራቸው መልሳ ሕይወታቸውን ለአደጋ እንዲጋለጥ አታደርግም ብለን ተስፋ እናደርጋለን።
እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ ብለው ባወጁ ጊዜ ነው በሀገሪቱ በሰፊው የተቃውሞ እንቅስቃሴ የተቀጣጠለው። መንግስት በተቀናቃኞች ላይ በከፈተው የማሳደድና የሰብአዊ መብት ረገጣ ዘመቻ ከ340 ሺህ በላይ ህዝብ ሸሽቶ ወደ አጎራባች ሀገሮች ተሰደደ። 200 ሺህ ታንዛኒያ ተጠልለዋል። ባለፈው ዓመት መጋቢት ወር ላይ ዩኤንኤችሲአር ታንዛኒያና ቡሩንዲ ሆነው ስደተኞቹን በፈቃደኝነት ወደ ሀገራቸው የሚመለሱበትን መንገድ ለማመቻቸት ስምምነት ተፈራረሙ። የዩኤንኤችሲአር ቃል አቀባይ ስደተኞቹ በሙሉ የሚመለሱት በፈቃደኝነት እንደሚሆንና ደህንነታቸው ተጠብቆ መመለሳቸውን ለማረጋገጥ የገቡትን ቃል ሁለቱም ሀገሮች ያከብራሉ ብለን ተስፋ እናደርጋለን ብለዋል።
Hundreds of refugees still continue to flee Burundi.
አሁንም በመቶዎች የተቆጠሩ ሰዎች ከብሩንዲ ይሰደዳሉ። እኛ እንደ ስደተኞች መብት አስከባሪ ድርጅት ስንመለከተው ስደተኞቹን በብዛት ለመመለስ አሁን ያለው ሁኔታ አመቺ አይደለም። በዚህ ዓመት ብቻ 5000 ሰዎች ተሰደዋል።
ባለፉት 2 አመታት ከ74000 በላይ ስደተኞች በተጠለሉባቸው ካምፖች ባለው አስከፊ ሁኔታ ምክንያትና ደግሞም በታንዛኒያ መንግስት ግፊት ተደርጎባቸው ወደ ቡሩንዲ እንደተመለሱ ተሰምቷል። በቅርቡ የተባበሩት መንግስታት ድርጅት የቡሩንዲ መርማሪ ኮሚሽን ባወጣው ሪፖርት በሀገሪቱ ዙሪያ ከባድ የሰብአዊ መብት ረገጣ፣ በሰብና ላይ የሚፈጸም ወንጀልን ጨምሮ አሁንም እንደቀጠለ መሆኑን ነው ያመለከተው። የጥቃቱ ኢላማዎችም የተቃዋሚ ወገን ደጋፊዎች ወይም ናቸው ተብለው የሚጠረጠሩ ሰዎች ናቸው። ከውጭ ሀገር የተመለሱ ለሰብአዊ መብት ከበሬታ የሚሟገቱም አሉባቸው።
አመሰግናለሁ ቆንጂትን፣ እንዲሁም ሊሳ ሽላይንን ጄኔቫ ላይ። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ማግኘት ይቻላል። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ልታገኙ ትችላላችሁ። voa.horn.mobi ላይ ታዳምጡናላችሁ። እንዲሁም የቪኦኤን አፕ ጭናችሁ በቀላሉ አዳምጡን። ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል 49 ሜትር ባንድ አጭር ሞገድ ላይም ታገኛላችሁ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ሰሎሞን አባትና
አዳነች ፍስሐዬ ነን።
ከዚህ ቀጥሎ የፕሮዲውሰሯ ግብዣ አለ። የብርሃን ኃይሉ ምስክር በፍቅር አዲስ ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማየልሆ ለሀሳብ ድራሽ እስቲ ማየልሆ ፍቅር አዲስንም ለግሩም ጣዕመ ዜማዋ ፕሮዲውሰሯንም ለግብዣዋ እናመሰግናለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን እስከ 4 ሰዓት ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በፌስቡክ ላይቭም በቀጥታ እየተላለፍን እንገኛለን። ልትከታተልን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገናኛለን። ዝግጅታችን ይቀጥላል። ተከታዩ ቅንብር አሜሪካና ሕዝቧ ነው።
የቀድሞ የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ትላንት ሰኞ እንደ አውሮፓ አቆጣጠር ጥቅምት 1 ቀን 95ኛ የልደት በዓላቸውን አከበሩ። በዩናይትድ ስቴትስ ታሪክ ውስጥ በሕይወት እሳቸው ካሉበት ዕድሜ የደረሰ ሌላ ፕሬዚደንት የለም። የአሜሪካ ድምፅ ዘጋቢ ኬን ፋራቦ ባጠናቀረው ዘገባ የዕድሜ ባለጸጋው ካርተር በዚህ ታሪካዊ የሕይወት ዘመናቸው ከወጣት ትውልድ ጋር ትስስር እየፈጠሩ ዕድሜ ልካቸውን ሲሰሩባቸው የኖሩትን ግባቸውን ለማሳካት ጥረታቸውን እንደቀጠሉ መሆናቸውን አውስቷል። ዘገባውን ቆንጅታዬ ለዛሬ የአሜሪካና ሕዝቧ ፕሮግራም አሰናድተዋለች።
ጂሚ ካርተር ለካንሰር ተጋልጠው ታመዋል ከተባለ 4 ዓመታት ተቆጠረ። የዛሬ 4 ወር ደግሞ ወድቀው የዳሌ አጥንት ስብራት አገኛቸው። ለሳምንታትም ብርቱ የአካል ማገገሚያ ሕክምና አስፈልጓቸው ነበር። ታዲያ ያለ ድጋፍ ብድግ ቁጭ ሲሉ ድካም የሚባል አይታይባቸውም።
Please help me welcome the 39th President of the United States, Jimmy Carter.
ላለፉት 38 ዓመታት በየዓመቱ በሚሳተፉበት በኤመሪ ዩኒቨርሲቲ ዝግጅት ላይ ከተማሪዎች ጥያቄ ይጎደጉዳል፣ ይመለሳሉ። ጂያን ሉዊጂ ዛኒኔሊ አንዱ ተማሪ ነው።
I think that it's a problem when people overly lionize political figures, but I do have a great deal of respect for
የፖለቲካ ሰዎችን ከልክ ባለፈ መልኩ አንበሳ አድርጎ መሳል ትክክል አይደለም። ይሁን እንጂ ለጂሚ ካርተር ትልቅ አክብሮት አለኝ።
ሉዊጂ ዛኔሊኒ በዚህ ጉባኤ ላይ ሲሳተፍ የመጀመሪያ ጊዜው ነው። የመጣሁት በዲሞክራት ፕሬዝዳንትነት ስላገለገሉ ስለ ካርተር አእምሮዬን ክፍት አድርጌ ለመረዳት ነው ይላል።
I've heard a great many conservatives be incredibly critical of Jimmy Carter.
ብዙ ወግ አጥባቂዎች ጂሚ ካርተርን አጥብቀው ሲነቅፉ ሰምቻለሁ።
ያ ግን ይላል ዛኔሊኒ የዚያ ነቀፌታ ምንጩ ካርተር ከ40 አመታት በፊት በአራቱ አመት የስልጣን ዘመናቸው በነበረው ትርምስ የበዛበት ያስተዳደር ዘመን ምክንያት ነው ይላል።
But because of the good works that he's been doing over the course of the last 30 or more years, we have
ያለፉት 30 ወይም ከዚያ በላይ አመታት ባከናወኗቸው ጥሩ ስራዎቻቸው እንደሰው በታላቅ አክብሮት ነው የምንመለከታቸው። ምክንያቱም ጂሚ ካርተር ለሰዎች የሚያስቡ ጊዜያቸውን ሰዎችን ለማገልገል የሚያውሉ መሆናቸው አያከራክርም።
የቀድሞ ፕሬዝዳንት ካርተር እንዲህ ይላሉ።
I would say I still adhere to the advice my school principal gave me. We must accommodate changes in time.
የትምህርት ቤቴ መምህር የሰጡኝን ምክር እስካሁን አከብራለሁ። እንዲህ ነበር ያሉኝ፣ ጊዜ ከሚያመጣቸው ለውጦች ጋር ራስህን ማለማመድ መቀየር አለብህ። ደግሞ ሁኔታዎች እየተቀያየሩ ነው። ነገር ግን ለውጥ ሲመጣ አብረው ፈጽሞ የማይቀየሩ መርሆችም አሉ። እነሱን አጥብቀህ ያዝ ነበር የሚሉኝ። እኔም እነኛን መርሆች ስለማምንባቸው አሁን ድረስ እከተላቸዋለሁ። እውነት መናገር፣ ሰዎችን መርዳት የመሳሰሉት ናቸው።
የ95 ዓመቱ የኖቤል የሰላም ሽልማት ተሸላሚ ካርተር አሁንስ እርጅና እየተፈታተነኝ ሳይሆን አይቀርም ይላሉ።
I used to travel to Africa 3-4 times a year and always to China and so forth.
በአመት 3 እና 4 ጊዜ አፍሪካ መላለስ ነበር። ወደ ቻይናም ወደ ሌሎችም ቦታዎች እንዲሁ ሄድ ነበር። ያን አሁን ቀንሻለሁ። ነገር ግን በካርተር ማከል ስራዎች አሁንም መሳተፍ ላይ ነኝ።
ከባለቤታቸው ከሮዘሊን ጋር የሚመሩት ማዕከል ነው የካርተን ማዕከል። በዓለም ዙሪያ ስለ ሰላም ይሰራሉ። በሽታዎችን መዋጋት፣ ለህዝብ ተስፋ በመፈንጠቅ ዙሪያ ይንቀሳቀሳል ማዕከሉ። ይህንን የሚያደርገው ምርጫዎችን በመታዘብ ጊኒ ወርም የሚባለውን በሽታ በመከላከልና ሌሎችንም የሕክምና መርሃ ግብሮችን በማካሄድ ነው። በቅርብ ጊዜ የተከሰቱ ችግሮች ጊኒ ወርም ከውሻ ወደ ውሻ በአዲስ መልክ መተላለፍ መጀመሩን ጨምሮ በሽታው እሳቸው በህይወት እያሉ ተወግዶ የማየት ምኞታቸውን እውን ላያደርግላቸው እንደሚችል ይሰጋሉ።
ለዚህ ጊኒ ወርም ለተባለ የህመም አይነት ተጋላጭ ሊሆን ይችል የነበረ 80 ሚሊዮን የሚሆን ህዝብ እንዳይጠቃ ለመከላከል ችለናል ብዬ አስባለሁ። ስለዚህ በጣም ጥሩ እርምጃ አስመዝግበናል። ነገር ግን አሁንም መስራት አለብን።
President Carter is a kind of secular saint in America today.
ፕሬዚዳንት ካርተር ዛሬ በአሜሪካ በሁሉ ተቀባይነት ያላቸው መልአክ ተደርገው ሊታዩ ይችላሉ።
ይህን ያሉት የኤመሪ ዩኒቨርሲቲ የታሪክ ፕሮፌሰር ጆሴፍ ክሪስፒኖ ናቸው። ካርተር አሉ፣ ፕሬዝደንቶች ያስተዳደር ዘመናቸውን ካጠናቀቁ በኋላ ምን እንደሚጠበቅባቸው መስፈርቱን ወይም መመዘኛውን ከፍ ያደረጉ ናቸው።
His longevity, his commitment to doing as much good as he can do.
በድሚ ባለጸግነት የታደሉ ናቸው። እናም በቀዩ የህይወት ዘመናቸው በተቻላቸው መጠን ብዙ መልካም ስራ ሰርተው ለማለፍ ባላቸው ቁርጠኝነት በእውነት ታላቅ አርአያነት አስመዝግበዋል። ይህ ስራቸው ደግሞ ለራሳቸው ለአሜሪካ ህዝብ ብቻ ሳይሆን ለዓለም ህዝብ ጭምር ነው።
ፕሬዝዳንት ካርተርም እሳቸውና ባለቤታቸው ሮዘሊን ይህን ስራቸውን እንደሚቀጥሉ ነው የሚናገሩት። አሁን ዲሞክራሲ በተግባር ይቀርባል።
በኦሮሚያ ክልል የሚንቀሳቀሱ ዋና ዋና የሚባሉ የፖለቲካ ፓርቲዎች አብረው ለመስራት የሚያስችላቸውን ስምምነት መፈራረማቸውን በትናንት ምሽት ዘግበናል። ከተፈራራሚዎቹ የአንዱን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ፕሮፌሰር መረራ ጉዲናን ያነጋገረው ሪፖርተራችን እስክንድር ፍሬው ወደ ምርጫው አብራችሁ ልትገቡ ነው ሲል ጠየቃቸው። ይመልሳሉ ፕሮፌሰር መረራ።
ባዋናነት ለኔ ኦሮሚያ እንደምታውቁት ኦሮሚያ አካባቢ ብዙ ቦታ በጣም ሰፊ የሚባል ችግር አለ። ቦረናና ጉጂ በዚህ በደቡቡ በተለይም ምዕራብ ኢትዮጵያ የሚባለው አራቱ የወለጋ ዞኖች በኮማንድ ፖስት ስር ናቸው። መብቶችም የሚጣሱባቸው ሁኔታዎች አሉ። በዋናነት በኦሮሞ ፓርቲዎችና ኦሮሞ አካባቢ ለኦሮሞ ሕዝብ ሰላም የመፍጠር ነው። በፓርቲዎቹ መካከል ሰላማዊ ግንኙነት የመፍጠሩ ሁኔታ ይቀድማል። ለምሳሌ አሁንም ቢሆን ብዙ ኦሮሞ እስረኞች አሉ በየቦታው፣ እነሱንም የሚመለከት ሁኔታው ይኖራል። ከዛ ደግሞ በዚህ ዓመት ሰላማዊና ፍትሃዊ ምርጫ ኦሮሞ በሚባለው አካባቢ በኢትዮጵያም ደረጃ ሰላማዊና ህጋዊ ምርጫ እንዴት ሊካሄድ እንደሚችል እንደሚገባው በዚህ ላይም በጋራ መስራቱ የግድ ይላል። ስለዚህ አጠቃላይ የኦሮሞንም የኢትዮጵያን ፖለቲካ ቢያንስ በኦሮሞ ደረጃ አቅጣጫ ለማስያዝ ከመጠላለፍ፣ ከመባላት፣ ከመገዳደል ፖለቲካ ወጥቶ ሰላማዊ በሆነ መንገድ አብሮ የመስራት ሁኔታ እንዲፈጠር ለማስቻል ነው
እንጂ የምርጫው ጉዳይ ከዚህ ስምምነት አንጻር ታሳቢ አልተደረገም። ለምሳሌ ወደ ምርጫ ስትገቡ ድምጾች እንዳትሻሙ የማድረግ በግንባር በቅንጅት ወይ በሌላ ደረጃጀትም ቢሆን አብራቸው የመግባት ወደ ምርጫው
እሱ ስለምርጫ ጉዳይ በስፋት የተወራበት ሳይሆን አጠቃላይ ምን በምን ስትራቴጂ በምን መንገድ እንገባለን፣ ማን ከማን ጋር ይቧደናል አይቧደንም የሚለው ነገ ተነጎዳ እስከ ምርጫ ጊዜ የሚታይ ጉዳይ ነው። ዋናው ጉዳይ ግን አሁን ምርጫውም ጨምሮ ኦሮሚያ ሰላም እንድታገኝ የኦሮሞ ፖለቲካ ፓርቲዎች ከመጠላለፍ ፖለቲካ ወጥቶ ሰላማዊ በሆነ መንገድ ፖለቲካቸውን እንዲሰሩ ለማስቻል ነው። እንደ ብሔራዊ እርቅ በለው በኦሮሞ ፓርቲዎች መካከል ብሔራዊ እርቅ የመፍጠር አይነት ዋናው በዛ ላይ የተመሰረተ ነው። የኦሮሞ ህዝቦች ኢንተረስትም ደግሞ ጥቅም የጋራ ጥቅምን በጋራ ለማስከበርም መንቀሳቀስን ይጨምራል። ስለዚህ በስምነቱም ይሁን በተፈረመው ስነ ምግባር ኦሮሚያ ላይ ሰላም የመፍጠር የሰለጠነ ፖለቲካ ለመስራት የመቻቻል ፖለቲካ ለመፍጠር እስካሁን ድረስ ሲጣሉ ሲጋጩ የነበሩ የኦሮሞ ፖለቲካ ኃይሎች አቅጣጫ በያዘ መንገድ ህዝቡን በማወቁ መንገድ ራሳቸውም ሰላም ፈጥሮ ለህዝባቸውም ሰላም እንዲፈጥሩ ለማስቻል የተደረገ ጥረት ነው።
ፕሮፌሰር መራ ልዩነቶቻችሁን አስፈርቃችሁ ነው እንደዚህ አይነት ስምምነት ተፈራረማችሁት? በአንዳንድ የኦሮሞ ፓርቲዎች መካከል አሁን ስምምነት ተፈራረማችሁ በተባላችሁት ፓርቲዎች መካከል ልዩነቶች፣ ግልጽ ልዩነቶች በቅርቡ እንኳን ሲንጸባረቁ ታይተዋል። ከአንዳንድ ሁኔታዎች አንጻር ለምሳሌ ምርጫው ይራዘም አይራዘም በሚለው ላይ ሊሆን ይችላል። የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ ሊቀመንበር የሆኑት ዶክተር አብይ አህመድ አገሪቱን እየመሩ ባሉበት ሁኔታ ሊሆን ይችላል። በተለያዩ ጉዳዮች ላይ ልዩነቶችን በሚዲያ የወጡ ልዩነቶች አይተናል የተካረሩ የሚመስሉ ጭምር እና እነኛን አስታርቃችሁ ነው ዘይለ ስምምነት የተፈራረማችሁ?
ልዩነትን የማስታረቅ ጥያቄ አይደለም። ልዩነትን በሰለጠነ መንገድ የማቻቻል ከመጠላለፍ ፖለቲካ የመውጣት የግድ ልዩነቶች ለአርባ አምሳ ሚሊዮን ለሚያክል ህዝብ ልዩነቶች ይጠፋሉ ማለት ማልቲፓርቲ ዲሞክራሲ እኮ ነው ኢትዮጵያ ውስጥ ይፈጠር በኦሮሞም ደረጃ በኢትዮጵያም ደረጃ ለዛ እየተሰራ ልዩነቶችን ማጥፋት አይደለም። ልዩነቶች በሰለጠነ መንገድ የሚስተናገዱበት መድረክ መፍጠር ማለት አሉታዊ በሆነ መንገድ ከመጠላለፍ ፖለቲካ መውጣት ነው። አውንታዊ በሆነ መንገድ አብሮ የመስራት ሰላማዊ እና ፍትሃዊ በሆነ ምርጫ ውስጥ የመግባት በተለይ ሰላም ያጣው የኦሮሞ ህዝብ መልክ ባለው መንገድ የማረጋጋት እና ልዩነቶች በሰለጠነ ፖለቲካ በሰለጠነ መንገድ እንዲስተናገዱ ነው እንጂ ፓርቲዎች መካከል የሚሆን በሀገር ደረጃ በተለያዩ መንገድ ልዩነቶች ይኖራሉ። ልዩነት ለማጥፋት መስራትም አስፈላጊም አይደለም አይቻልም።
ምርጫው ይራዘም አይራዘም በሚለው ላይ አልተነጋገርንም።
ለምሳሌ የኛ ድርጅት የሚጠብቀው ምርጫው በተያያዘለት ጊዜ ይካሄዳል ነው። በግንቦት
ሽማግሌዎች አሉ አሁን ይህን የሚከታተሉ ስምምነቱ መፈጸሙን ነው ወይስ አሁን ፓርቲዎቹ ራሳቸውን ችላችሁ ነው ሂደቱን የምታስኬዱት ከዚህ በኋላ ነው? ከፓርቲዎቹ ውጭ አሉ
በስምምነታችን ውስጥ አማካሪዎች አሉ፣ ግንኙነትን የሚያመቻቹ አሉ።
በራሳቸው ተነሳሽነት ነው እናንተ መርጣችኋቸው ነው?
በሁለቱም ነው። የእኛ ስምምነት ይጠይቃል። እኛ ሳንስማማ አማካሪ መሆን አይቻልም። ሳንስማማ አገናኝ መሆን ማድረግ አይቻልም። በቀደም ተጀምሮ አይደለም እኮ ለስድስት ወር አካባቢ ቋሚም ባይሆን በተለያዩ ሁኔታዎች ስንደራደርበት ስንነጋገርበት የነበሩ ነገሮች ናቸው። መቋጫ ነው ያገኘው እንጂ በቀደም ተገናኝተን ትናንት የወሰንነው ስምምነት ላይ የደረስነው አይደለም። አምስት ስድስት ወሮች አካባቢ ንግግሮች ነበሩ፣ ውይይቶች ነበሩ።
የመጨረሻ ጥያቄ አደርጋለሁ ፕሮፌሰር መረራ። ጋዲሳ ሆገንሳ ወይም እርሶ የመሪዎች ቡድን ማለት ነው ብለውኛል። ትርጉሙ ተቋቁሟል ኦልሬዲ ወይስ ገና ይቋቋማል? ተቋቁሟል ቋል ወይስ አሁን
መሪዎች መለወጥ ካልፈለጉ በስተቀር የመሪዎች ጉባኤ ማለት ነው። በመንግስት በኩል ጠቅላይ ሚኒስትሩ ስራ ቤት ስለሚበዛበት አቶ ለማ መገርሳ መንግስትን ይወክላል፣
ወይ ደግሞ ገዢውን ፓርቲ ይወክላል።
ገዢ ፓርቲ ነው ኦዲፒ ይወክላል። እንዲያግዙ የኦሮሚያ ፕሬዚደንትም ይኖራል፣
አቶ ሽመለስ አብዲሳ ይኖራል። እርሱ አሉበት ፕሮፌሰር መረራ ጉዲና፣ ሌሎቹን ይጥቀሱልኝ። አሁን የመሪዎች ጉባኤ የሚባለው ውስጥ
በኦኤልኤፍ በኩል አቶ ዳውድ ኢብሳ ይኖራል። የኦሮሞ ነጻነት ፓርቲ ጀነራል ከባገልቹ ይኖራል። ሌላ ካልተወከለ በስተቀር ችግር ሲኖር መወከል ትችላለህ። ኦሮሞ ፌዴራላዊ ኮንግሬስ በኩል እኔ ይኖራለሁ። እንደዚህ ነው ማለት ነው።
ፕሮፌሰር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ።
እኔም አመሰግናለሁ ስለተሰጠኝ እድል።
አመሰግናለሁ እኔም እስክንድርን ለቅንብሩ። ወደ ተከታዩ እናልፋለን። ሴቶችና ቤተሰብ።
ባለፈው አዲስ ዓመት በዓል ዕለት ወይዘሮ ወጋየሁ ከተማ የሚባሉ እንግዳ ከሐረር አቅርበን ነበር። ወይዘሮ ወጋየሁ በልጅነት የትውልድ ከተማቸውን ለቀው በተለያዩ የውጭ ሀገሮች የኖሩ ሰው ናቸው። ዛሬ ዩናይትድ ስቴትስ ፔንስልቬንያ ውስጥ ይኖራሉ። ታዲያ የቤተሰብና የሥራ ኃላፊነት በዚያ ላይ የጤና ችግር ቢኖርባቸውም ሐረር እየተመላለሱ ችግረኞችና አረጋውያንን በሕክምና የሚረዳ ክሊኒክ መስርተዋል። በየትምህርት ቤቶችም እንደዚሁ ቅርንጫፍ ክሊኒኮች እየመሰረቱ ናቸው። ንጹህ የመጠጥ ውሃ አንዱ ከፍተኛ የጤና ችግር መንስኤ በመሆኑም የውሃ ጉድጓዶች በማስቆፈር እንቅስቃሴ ላይ ተሰማርተዋል። ቆንጅታዬ የጤና ማዕከል ሴሊዮም መካከለኛ ክሊኒክ የሕክምና ዳይሬክተር አቶ ግርማ ገብረ ማርያምን አነጋግራለች። ቀጥሎ ይቀርባል።
የሰሜን ኢትዮጵያ መካከለኛ ክሊኒክ ያው ሲመሰረትም አቅም ለሌላቸው ለድሀ ህብረተሰብን ነው የሚያገለግለው። በዚህም እስካሁን ድረስ ከአንድ ሺህ በላይ ታካሚዎች ረድተናል። በዚህ በተከፈተበት በአንድ አመት ሂደት ውስጥ ማለት ነው። ከዛም በተጨማሪ የሚመጡት እኛ ጋር በእድሜ የገፉ አዛውንቶች፣ ሽማግሌዎችም አሉ። የጎዳና ተዳዳሪዎች በጎዳና ላይ ታሞ ይመጣሉ። ከዚህ ሻወር አገልግሎት እንሰጣለን፣ ልብስ እንሰጣቸዋለን። በቅርቡ ደግሞ በየትምህርት ቤቶቹ ሳተላይት ክሊኒኮች የሚባል ከፍተን አንድ አራት ትምህርት ቤቶች ላይ ስራ ጀምረናል። ከዚሁ ከክሊኒክ ጋር ተያይዞ ደግሞ ውሃ ከፍተኛ የሆነ ውሃ ጥረት ስላለ አንዱ ትምህርት ቤት ላይ ሙሉ ለሙሉ የጉድጓድ ውሃ ቁፋሮ አልቋል። በሚቀጥሉት ጊዜያት ውስጥ ደግሞ ሌሎቹም ትምህርት ቤቶች የጉድጓድ ውሃ መቆፈር እንጀምራለን። ሌላው ደግሞ ምንድነው ያው ወጣ ብለን ደግሞ በአብረሃ ባታ በሚባል የግጭቶችና ሽማግሌዎች አዛውንቶች የሚጦሩበት ቦታ አለ። እዛም ሄደን ያው ነጻ የሕክምና አገልግሎት እንሰጣለን። እንዲሁም ደግሞ በ08 የሚባል አለ ሸንኮር ወረዳ ውስጥ በጣም የድሀ ህብረተሰብ የሚኖርበት ነው። የተለያዩ አካል ጉዳተኞች፣ አይነ ስውሮች እንዲሁም ደግሞ በጣም የተቸገሩ ሰዎች የሚኖሩበት እዛም ሄደን በአካል ከበሽተኞቹን ቼክ እናደርጋለን። አስፈላጊውን ሕክምናም እንሰጣለን። ይሄ ነው ያለው አገልግሎት በአጭሩ ማለት ነው።
እሺ፣ ይሄ ክሊኒክ ከመቋቋሙ በፊት አቶ ግርማ የነዚህ በችግር የሚኖሩ የህክምና አገልግሎት ማግኛ አቅም ያልነበራቸው በድህነት የሚኖሩ ሰዎች ይዞታ ምን ይመስል ነበር? እስኪ በንጽጽር ያውሩን።
በጣም በጣም ከፍተኛ ችግር ነው። ለምሳሌ አሁን አብዛኛው እኛ ጋር የሚታከሙት በሽተኞች የስኳር በሽተኞች እና የደም ግፊት በሽተኞች ይበዛሉ። እንደ ሀገር ደግሞ ያው በጤና ጥበቃ የተላላፊ ያልሆኑ በሽታዎች ላይ እየጨመረ ነው ያለው ችግር ምንድን ነው? በመንግስት ጤና ተቋማት ውስጥ ተገቢውን የሆነ ክትትል አያገኙም። ከፍተኛ የሆነ የመድኃኒት እጥረት አለ። ስለዚህ እኛ ጋር ምንድን ነው ማሽኖቹም በእርዳታ የመጡት በጣም ዘመናዊ ማሽኖች ናቸው። ጥሩ የሆነ የሙያ ስነ ምግባር ጋር በተሞላበት እዚህም ያሉ ባለሙያዎች ተገቢውን የሆነ ክትትል እናደርግላቸዋለን፣ ተገቢውን ምክር እንሰጣለን። ከዚያም ውጭ እንደውም መለኪያ መሳሪያዎቻችን ከ500 እና ከ600 በላይ እየመጡ ደም ግፊታቸውን እየተለኩ የምክር አገልግሎት እየወሰዱ ነው። እና በጣም በጣም ከፍተኛ የሆነ ለውጥ ነው ያለው። ራሳቸው የታከሙት ሰዎች እንደሞ ስጠይቃቸው ከእኔ አሁን ከምነግርሽ የበለጠ በጣም ሊነግሩሽ ይችላሉ።
እሺ፣ አቶ ግርማ እንግዲህ ወይዘሮ ጋየሁ እንደማውቀው በጣም በልጅነት ነው ከኢትዮጵያ የወጡት።
እንግዲህ በውጭ ሀገር ረጅሙን የድሚያቸውን አብዛኛውን ክፍል በውጭ ሀገር ነው የኖሩትና ተመልሰው ይሄንን ለኖሩበት ላደጉበት ሀገር ይሄን በማድረጋቸው እንደው በርሶም በህብረተሰቡ ዘንድ ያለው ስሜት ምንድን ነው?
ኦይ በጣም ይሄ በቃላት የሚገለጽ አይደለም። በእውነት ምንም እዚህ ሁሉ ጊዜ የምናየው ነገር ስለሆነ በጣም ከፍተኛ የሆነ ደስታ ነው ያለው። የምንሄድበትን ቦታ ላይ ያለው የህብረተሰቡ ምላሽ እንደው ምን ያተቸግርና ህብረተሰቡ ይሄን ያህል ምላሽ ካለ አጠቃላይ እንደ ሀረር ማለት ነው ተደራሽነቱን ለማፋት የተለያዩ ችግሮች አሉብን። ያ አቅርቦት የህክምና መሳሪያዎችን የመድኃኒትን አሁን ካለው ከመካከለኛ ክሊኒክ ወደ ሆስፒታል ደረጃ የማስፋፋት አቅሙ ቢኖር በእውነት ለመናገር በጣም ከፍተኛ ስራ ይሰራል። አሁን እንኳን በተሰራ በዚህ በአንድ አመት እንትን ከፍተኛ ሆነ ከተጠበቀው በላይ ሆነ ውጤት ነው ያየነው ብዬ ነው። እንግዲህ ምንድነው አሁን ጅማሬ ነው፣ ገና አንድ አመት ላይ ነው ያለነው። እግዚአብሔር ይፈቅድና ብንኖር ያው ከዚህም የበለጠ በተለያዩ ቦታዎች እንደዚህ ክሊኒኮችን የመክፈት አገልግሎታችንን የማሳተፍ ቅድ አለ። ስለዚህ እዚሁ ሀረር ላይ ብቻ ተወስነን የመቀመጥ አይደለም። ግን ምንድነው ቅድም እንዳልኩሽ ዋናው ትልቁ ነገር እሱ አሁን እዛ አሜሪካ ላይ ከፈለችው ዋጋ ቀላል ነገር አይደለም። በብዙ ረጆች ፊት ቆማ ብዙ በሽተኛ ሆና ምግብ እያዘጋጀች እየሸጠች ምን እያለች በብዙ ድካም ነው። ስለዚህ ምንድነው እዚህም ሀገር ላይ ሊያግዙ የሚችሉ እንደገና እናንተም ጋር እዛም በውጭ የሚያግዙ የመረዳዳት እንትን ካለ አገልግሎት አድማሱ በጣም ሰፊ ነው። እኛ ትልቁ ነገር የራያችን ሃይማኖትን፣ ብሔርን፣ ጎሳን ምንም ነገር ያማከል አይደለም። የጤና ባለሙያዎች ነን። ሲስተርም የጤና ባለሙያዎች ነን። ግን ያሉ የጤና ባለሙያዎች ድርጅቱም የተመሰረተበት ዋናው ዓላማ ከፍሎ መታከም በማይችሉ ደሃ ለሆኑ በአልጋ ላይ ተኝተው ያሉ በጣም የሚገርም ነው ያለው አሁን ከኑሮ ውድነቱም ከድህነቱም የተለያየ ነገር የጎዳቸው ሰዎች አሉና እነዛን ተደራሽ ማድረግ ነው።
አድማጮች አሁን ስፖርት ይደመጣል።
ስድስተኛ ቀኑን በያዘው የዓለም አትሌቲክስ ሻምፒዮና ዩናይትድ ስቴትስ በ16 ሜዳሊያዎች እየመራች ነው። ኢትዮጵያ በአንድ ወርቅና በሁለት የብር ሜዳሊያዎች አምስተኛ ደረጃ ላይ ትገኛለች። ዶሃ የሚገኘው ሪፖርተራችን ግርማቸው ከበደ ዘገባ አለው። በሌላ በኩል ግን ኢትዮጵያውያን አትሌቶችና የስፖርት ባለሙያዎች ከዛሬ ጀምሮ ከአሰልጣኝ አልቤርቶ ሳላዛር ጋር የሚኖራቸውን ቀጥተኛ የሚሆን ቀጥተኛ ያልሆነ ግንኙነት እንዲያቋርጡ የኢትዮጵያ የብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት አሳስቧል። አልቤርቶ ሳላዛር የናይኪ ኦሬገን ፕሮጀክት አሰልጣኝ ሲሆን ባለፉት ዓመታት የተከለከሉ አበረታች ቅመሞችን ከቦታ ቦታ አዘዋውሯል፣ ጸረ አበረታች ቅመሞች ስራዎችን አውኳል በሚል ተጠርጥሮ የተከፈተበት ምርመራ ሲጠናቀቅ ጥፋተኛ ሆኖ በመገኘቱ የዩናይትድ ስቴትስ የጸረ አበረታች ቅመሞች ጽህፈት ቤት የአራት ዓመት እገዳ ትናንት ጥሎበታል። ሳላዛር የእንግሊዛዊ መሐመድ ፋራህ አሰልጣኝ የነበረ ሲሆን በዶሃው የዓለም አትሌቲክስ ሻምፒዮና 10,000 ሜትር የሚሮጠው ዮሚፍ ቀጀልቻና የሴቶች 10,000 ሜትር አሸናፊዋ ሆላንዳዊቷ ሲፋን ሐሰንም በአሜሪካዊው አሰልጣኝ ስር ሲለማመዱ ቆይተዋል። የኢትዮጵያ የብሔራዊ አበረታች ቅመሞች ጽህፈት ቤት ዛሬ ያወጣውን ትዕዛዝ በሚተላለፉ አትሌቶች ላይ በዓለም አቀፍ ሕጎች መሠረት እስከ 2 ዓመት የሚደርስ ቅጣት እንደሚጥል አስታውቋል። ዶሃ ላይ አጭር ቆይታ ያደረጉትን የኢትዮጵያ ብሔራዊ ቡድን አትሌቲክስ ቡድን መሪ አቶ ዱቤ ጅሎንም ግርማቸው ከበደ አነጋግሮ ነበረ። ለማንኛውም ለዘገባው ወደ ግርማቸው ልመልሳችሁ።
ሙክታር ኢድሪስ በሁለት ተከታታይ የዓለም ሻምፒዮናዎች 5000 ሜትር ውድድርን ያሸነፈ የመጀመሪያው ኢትዮጵያዊ አትሌት ሆኗል። ከሁለት ዓመት በፊት በለንደን የዓለም አትሌቲክስ ሻምፒዮና በ5000 ሜትር ወርቅ የወሰደው ሙክታር ኢድሪስ በዶሃም ሳይታሰብ ሻምፒዮን ሆኗል። ያለፉትን 2 ዓመታት በጉዳት ያሳለፈው ሙክታር ካሸነፈ በኋላ በሰጠው አስተያየት ውጤቱ ያልጠበቀው እንደሆነ ተናግሯል።
ምክንያቱም ከማጠሪያ በኋላ ህመሙ በጣም ህሞኝ ነበረ። ቀን በቀን ቴካር ማሽን እየወሰድኩ ነበር፣ እየታሸው ነበረ። መጀመሪያም ወጥቼ የመራሁት በቃ እኔ አቅሜን ያደርጋለሁ፣ ከዛ በኋላ ሊያምን ስለሚችል የምችሉትን ታደርጋላችሁ ብዬ ነበረ የወጣሁት። ተነጋግረን ነበረ። ሁለት ዙር ሄድኩኝ፣ ከዛ በኋላ ተቀበሉኝ። መጨረሻ ኖርዌይ ልጅ ሲወጣባቸው ነው እኔ በቃ ደንግጬ፣ በዚህን ሰዓት እጅ ልንሰጥ ነው ወይ ይህን አክል ስንለፋ ውለን ብዬ ፊኒሽንግ ስቀይር ያሸነፍ ነው። ደጋፊዎቹ በጣም እናመሰግናለን። በሞራል ነው የሮጥነው። እናመሰግናለን። በጣም አመሰግናለሁ እኔ በበኩሌ።
ሙክታር ካሸነፈ በኋላ ተደመርን አሸነፈን የሚል ጽሑፍ ያለበት ወረቀት በመያዝ መልእክት አስተላልፏል። በውድድሩ ሁለተኛ የወጣው ሰለሞን ባረጋ የብር ሜዳሊያ አሸንፏል። ስለ ውጤቱም አስተያየቱን ሰጥቷል።
ከአንድ እስከ ሶስት እንወጣለን የሚል እምነት ነበረን። ትንሽ ሙክታር ህመም ላይ ስለነበረ ይሮጣል ብለን እንዲህ ይሆናል ብለን አልጠበቅንም ነበር። ለዛ ነበረ ወደ ኋላ እንዲቀር ያደረግነው የነበረ። የተወሰነ እንኳን ቢረዳን ዘግተን ለመውጣት እንችል ነበር። ትንሽ ህመም ነበረው። አመቱ ሙሉ ከውድድር ርቆ ነው የቆየው እና 1500 ልጆች ስለነበሩ በጣም ፈርተን ነበረ። ኪክ ካላደረግን እነሱ ፊኒሽንግ የተሻሉ ስለነበሩ ለዛ ነው ኪክ ስናደርግ የነበረው። ጥሩ ነው።
ዛሬ በተደረገ የ3000 ሜትር መሰናክል ማጣሪያ ጌትነት ዋለ፣ ለሜቻ ግርማና ጫላ በዮ ለፍጻሜ አልፈዋል። ጌትነትና ጫላ ከውድድሩ በኋላ ለቪኦኤ አጭር አስተያየት ሰጥተዋል።
አሪፍ ነው። ትንሽ ያው የሙቀት ነገር አንዳንድ ያለ። በተረፈ እንግዲህ እግዚአብሔር ይመስገን የመጀመሪያውን ቡድን ማጣሪያ አሪፍ ያለው። እንግዲህ ለፋይናሉ ያው መዘጋጀት ነው። እንግዲህ
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል በደህና ደሩ።